የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ለአዲሱ ዓመት የመጀመሪያ የራዲዮ መጽሔት ቅንብር ዘና ተብሎ ለሚደመጥ የሙዚቃ ዓለም ወግ ሁለት የተራራቁ ዘመናት የሙዚቃ ዓለም ሰዎች ጋብዘናል። የመጀመሪያው የሙዚቃውን ዓለም በቃኝ ብሎ ትቶ ከሄደ የሰነባበተ ነው። እንዴት ነህ ልንል ወደ መኖሪያ ቤቱ ጎራ ብለን ስለ ትላንትና ዛሬው አውግተነዋል።
1950 ፈረንጆቹ በ60 አካባቢ የአሜሪካ ሙዚቃ ነው የሚሰማው፣ የአሜሪካ ፊልም ነው የሚታየው። አለባበስ ሰው ባህሉን ትቶ የነበረበት ጊዜ ነው። በዛን ጊዜ አብዮት መጥቶ አብዮቱ ደግሞ የፍቅር ዘፈን የከለከለበት ጊዜ ነው እና መወደው ሙዚቀኛ አለ ከኛ ጋር የሰራ ብዙ ዘፈኖችን አሬንጅ ያደረገ ዳዊት እኮ ወደ ራሻ ሄዶ ነው። ምን እንስጠው ስንባባል እስኪ ይህን ካሴት ሰርተን እንስጣለን እና በ1000 ብር ነው የሸጥኩ። ያ ዘፈን ሂት ሆነ፣ በጣም ተወደደ። ሮ ሀሳብ ገረብ
የተወዳጁ ድምፃዊ ሙሉቀን መለሰ ድምፅ ነው። ወዲህኛው ዘመን የሚመልሰን ደግሞ
ሙዚቃ እንደ አየር ነው። እስክታጣው ድረስ ካለሱ መኖር የምትችል ይመስላል። ስታጣው ግን ብዙ ነገሮች ይበላሻሉ። ስፔሻሊ በእኔ ህይወት ውስጥ ማለት ነው። በወጣትነት ዘመን እንደዚህ ፎከስድ የሆነ አናሊቲካል የሆነ ዴፊኒሽን ላይኖር ይችላል፣ ግን ሁልጊዜ አጠገባችን ስላለ ነው አታስበውም።
ቶማስ ጎበና ይባላል። አንጋፋ ድምፃዊ መሐሙድ አህመድ ከዚህ ቀደም አንቺ አንቺ ሲል ለመጀመሪያ ጊዜ በሬጌ ስልት የተጫወተውን ዜማ ለጆሮ የሙዚቃ ቪዲዮውን ለእይታ ያበቃበትን ስራ መነሻ ባደረገ ምጥን ወጋችን ከራዲዮ መጽሔት አድማጮች ጋር አስተዋውቀ ነው ነበር። ዛሬ ከሙዚቃ ህይወቱ ጨለፍ አድርጎ ለሚያጫውተን ለዛና ቁም ነገር ከሰፊው የሙዚቃ ዓለም ገጾች ገልበጥ ገልበጥ ለምናደርግበት ደርዝ ያለው ወግ ወዲህ ወደ ስቱዲዮአችን ጋብዘነዋል። ቆየት ብሎም ይመለሳል። ከፊደል ቀለማት አንዳንዱ ጎልተው ይታያሉ ያለው ማን ነበር?
አሁን የገለጽከውን ሽፋኑ ላይ ያለውን ፎቶና ርዕሱን አንድ ላይ ስታየው ደብረ ዳሞ ላይ ሲወጡ ገነት አለ ለማለት አይደለም። የመጽሐፉ ርዕስ የወጣው ብዙ ካሰብኩበትን ገዳማትን፣ አባቶችን፣ እናቶችን ካየው በኋላ ምን ያህል ከጎናችን ቢኖሩም ብነካቸውም ብንዳሰሳቸውም በአካል ቅርባችን ቢሆኑም በመንፈስ ሌላ ዓለም ላይ እንዳሉ ለማሳየት የተጠቀምኩበት አገላለጽ ነው።
Ascending to heaven, ምን ጥቅ ወደ ሰማይ ምን ጥቅ ወደ ገነት እንደማለት። አሁን Ascending to heaven በሚል ርዕስ በእንግሊዘኛ የተጻፈ የኢትዮጵያን ጥንታዊ ገዳማትና አብያተ ክርስቲያናት ታሪክ ነፍስ ዘርተው የሚታዩ በሚመስሉ የፎቶግራፍ ምስሎች የሚተርክ መጽሐፍ ነው። ከደራሲና የፎቶግራፍ ባለሙያው አቶ እሱ ባለው ማዛ ጋርም ቆይታ አድርገናል። ጤና ይስጥልኝ ክቡራትና ክቡራን የመጽሔት ታዳሚዎች፣ ከእሁድ መስከረም 11 2012 ልዩ ልዩ ቅንብሮቻችን ጋር ተረኛውን አቀናባሪ ንጉሡ ታምሬንና የአዲስ አበባውን የራዲዮ መጽሔት ተባባሪ አዘጋጅ ንጉሴ አክሊሉን ይዤ የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ለአዲሱ ዓመት መጀመሪያ በቀጠሮ ለሚሰማው የሰንበት ምሽት ቅንብር አሁን ተመልሰናል። እስከ ምሽቱ 4 ሰዓትም አብረናችሁ እንቆያለን። ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ።
ችን ዜናውን የማሰማችሁ አዳነች ፍሳዬ ነኝ። የምነሱ ቅሬታዎች ሚዛናዊነትን፣ የጋራ እሴታችንንና መርሆችን በጠበቀ መንገድ መቅረብ አለባቸው ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ መክረዋል። ጠቅላይ ሚኒስትሩ ዛሬ በሆሳና ከተማ ከሀዲያ ሕዝብ ተጠሪዎች ጋር ተሰብስበው ተነጋግረዋል። ተሰብሳቢዎቹ አሉ ያሏቸውን ጥያቄዎች ለጠቅላይ ሚኒስትሩ ያቀረቡ ሲሆን ጠቅላይ ሚኒስትሩም በክልሉ በአንድነት ለመቆየት ያነሱትን ሀሳብ አድንቀዋል። ዮናታን ዘብዲዮስ ተጨማሪ ዘገባ አለው።
ሚኒስትሮችን ያስከትለው የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የሀዲያ ጉብኝት በሆሳና ከተማ ደማቅ አቀባበልን ያስተናገደ ነበር። ጠቅላይ ሚኒስትር አብይ አህመድ ዛሬ ከሆሳና ከተማና ከአካባቢው ነዋሪዎች ጋር ውይይት አድርገዋል። በውይይቱ ወቅትም የስራ እድል ፈጠራ፣ የመሰረተ ልማት ችግር፣ የጤና ተቋማት እጥረትና የግብርና ምርቶች እሴት መጨመሪያና ማቀነባበሪያ አግሮ ፕሮሰሲንግ ፋብሪካ እንዲገነባላቸውም በውይይቱ ወቅት ህዝቡ ጠይቀዋል። የሀዲያ ህዝብ የቆየ ልምድ በማጠናከር ጥያቄዎቻቸውን በሰላማዊ መንገድ ማቅረብ እንደሚቀጥሉም ለጠቅላይ ሚኒስትሩ አረጋግጠዋል። ጠቅላይ ሚኒስትር አብይ አህመድ የምነሱ ቅሬታዎች ሚዛናውነትን የጋራ እሴቶቻችንና መርሆቻችን በተጠበቀ መንገድ መቅረብ አለባቸው ሲሉ አሳስበዋል። በደቡብ አፍሪካ የሚኖሩ የሆሳናና የሃዲያ ተወላጅ ኢትዮጵያውያን ያላቸውን መዋለ ንዋይ በማሰባሰብ አካባቢያቸውን እንዲያለሙም ጥሪ አቅርበዋል። ነዋሪዎች በክልሉ አንድነት ለመቆየት ያነሱትን ሐሳብና የህዝቡንም ምውቀት አድንቀዋል። መስርተ ልማቶችን በተመለከተ ለተነሱ ጥያቄዎች ጠቅላይ ሚኒስትር አብይ አህመድ ከሳቸው ጋር የተጓዙት የጤናና የግብርና ሚኒስትሮች እንዲሁም የኢትዮጵያ መንገዶች ባለስልጣን ኃላፊዎች ጥናት በማድረግ ለጥያቄዎቹ ምላሽ እንዲሰጡ አቅጣጫ አስቀምጧል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን እናመሰግናለን። ጠቅላይ ሚኒስትር አብይ አህመድ በሃዲያ ዞን ያካሄዱትን ጉብኝት ከህዝብ ተጠሪዎች ጋር ባደረጉት ውይይት ላይ የተነሱ አስተያየቶችንና የተሰጡ መልሶችን ያካተተ ሰፊ ዘገባ ነገ ያቀርበዋል። ላለፉት 7 ቀናት ሲያካሂዱት የነበረውን ጸሎተ መሐላ ያጠናቀቁት በአማራ ክልል የተለያዩ ከተሞች የሚገኙ ምዕመናን በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ላይ ይፈጸማሉ ያሏቸው ጥቃቶች እንዲቆሙ ጠይቀዋል። ጠቅላይ ሚኒስትር አብይ አህመድ የቤተክርስቲያኗን አንድነት ለማምጣት ያደረጉትን አስተዋጽኦ ያደነቁት የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም በዚሁ ረገድ ያደረጉትን አስተዋጽኦ እንዲቀጥሉና አሁንም ቤተ ክርስቲያኗን እንዲታደጉ መልእክት አስተላልፈዋል። አሴር ምስጋናው ከባህር ዳር ዝርዝሩን ልካለች።
ዛሬ በባህር ዳር ከተማ የታየው ሰልፍ በተለያዩ ከተሞች ባሉ አብያተ ክርስቲያናት ሲካሄድ የቆየው ጸሎተ ምህላ በአደባባይ የተጠናቀቀበት ነው። ቁጥሩ እጅግ ብዙ የሆነው የባህር ዳር ከተማና አካባቢዋ ነዋሪዎች በባንዲራና በተለያዩ ቀለማት በደመቀው ሰልፍ ላይ በቤተ ክርስቲያኗ ላይ እየደረሱ ያሉ ችግሮች በአፋጣኝ እንዲቆሙ ተጠይቋል። በስነ ስርዓቱ ላይ ያነጋገርኩት ተዋቸው ውቤ ይህንን ያንጸባርቃል።
እችን ቤተ ክርስቲያን እንዳያጠፋብን ለኢየሱስ ክርስቶስ ምህላ እያቀረብን 7 ቀን ቆይተናል። በ7ኛው ቀንም የምህላው ማጠቃለያ እዚህ ላይ ሆኗል። ግን ከዛም በተጨማሪ ሰላማዊ ሰልፍ በዚህ በዓለማዊ አተያዩ መንግስትና ሌሎቹ ይሄ የዓለም አረዳድ ያላቸውም እንዲረዱን እንፈልጋለን። ስለዚህ ለእግዚአብሔርም ጥያቄ ያለን ለዓለም ሰዎችም መልእክታችን ከኛ ጋር እንዲቆሙ መልእክት እያስተላለፍን ያለ ነው።
በዚህ ስነ ስርዓት ላይ መልእክት ያስተላለፉት የባህር ዳር ሀገረ ስብከት ሊቀ ጳጳስ አቡነ አብርሃም ከለውጡ በኋላ በጠቅላይ ሚኒስትር አብይ አህመድ አማካኝነት የቤተ ክርስቲያኗን ክብርና አንድነቷን ለመመለስ የተደረገውን ጥረት አድንቀው ይህንን ጉዟቸውን ለማደናቀፍ የሚጥሩ ኃይሎች ካሉ ከጎናቸው እንደሚቆሙ ተናግረዋል።
ይህችን ታላቅ ቤተ ክርስቲያን ስሟን፣ ዝናዋን፣ ሀገራዊነቷን፣ ፍቅሯን፣ ባለውለታነቷን በየትኛውም መድረክ በየትኛውም አጋጣሚ የኢትዮጵያ ቤተ ክርስቲያን ሀገር ናት ሲሉ አንጸባርቀዋል። የተለያየው ሲኖዶስ አንድ እንዲሆን የበኩላቸውን ከፍተኛ አስተዋጽኦ አድርገዋል። በራሳቸውም በግል አየራቸው ከሰሜን አሜሪካ እስከ ኢትዮጵያ ይዘውን መጥተዋል። ያ ተወዳጅነት እስከ መጨረሻው እንዲቀጥል በጀመሩት ጅምር እንዲጓዙ ቅድስት ቤተ ክርስቲያን መልእክቷን ታስተላልፋል። ይህ መልካም ጉዟቸው አልመቻቸው ብሎ የሚጎራብጧቸው ካሉ እኛም ከጎናቸው ተሰልፈን ጽዋውን አብረን እንጠጣለን።
ከመስቀል አደባባይ ቅዱስ ጊዮርጊስ ቤተ ክርስቲያን እንደገና መስቀል አደባባይ በተካሄደው ሰልፍ ላይ የእስልምና ሃይማኖት ተከታዮች መልእክት በማስተላለፍ አጋርነታቸውን ገልጸዋል። ዛሬ በባህር ዳር ከተማ አደባባይ ላይ የተካሄደው ሰልፍ ያለምንም ጸጥታ ችግር ተጠናቋል። ይህ ሰልፍ በአማራ ክልል በ28 ከተሞች የተካሄደ ሲሆን ባለፈው ሳምንትም በጎንደር፣ ደብረ ታቦርና ወረታ ከተሞች መካሄዱ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። በተመሳሳይ ሁኔታም በሰሜን ሸዋ፣ ደቡብ ወሎና ሰሜን ወሎ ወረኢሉ፣ መቅደላ፣ አምባሰዋ፣ ወልዲያ፣ ላሊበላና ደብረ ብርሃን ጨምሮ ከ20 በላይ ወረዳዎች ውስጥ ሰልፎች መደረጋቸውንና ሁሉም በሰላም ማብቃታቸውን የደሴው ሪፖርተራችን መስፍን አራጌ ዘግቧል። የመስፍን ሙሉ ዘገባ በነገው ምሽት ይቀርባል። አልሸባብ ከሞቅዲሾ በስተደቡብ በሚገኘው ወታደራዊ ሰፈር ጥቃት ከፍቶ ቢያንስ 20 የሶማሊያ መንግስት ወታደሮች ተገድለው 18 መቁሰላቸውን የጸጥታ ምንጮች ለአሜሪካ ድምፅ ተናግረዋል። ምንጮቹ እንደሚሉት አማጽያን ዛሬ ማለዳ ላይ ኤል ሳሊን በተባለው ወታደራዊ ሰፈር መኪና ውስጥ የተጠመደውን ቦምብ ካፈነዱ በኋላ ገብተው ጥቃት ከፈቱ። አማጽያኑ ወታደራዊ ሰፈሩን ለአጭር ጊዜ ተቆጣጥረው እንደነበር አንድ ክልላዊ ባለስልጣን ለአሜሪካ ድምፅ የሶማሊኛ አገልግሎት ተናግረዋል። የሶማሊያ ልዩ ፖሊስ ቃል አቀባይ በተናገሩት መሰረት ብዛት ያላቸው አማጽያን ናቸው ወታደራዊ ሰፈሩን ያጠቁት። ውጊያው ለ40 ደቂቃዎች ያህል እንደቆየና ወታደሮቹ እንደተከላከሉ መውሊድ አህመድ ሐሰን ገልጸዋል። የዓለም የጤና ድርጅት ታንዛኒያ በኢቦላነት ስለሚጠረጠር በሽታ መረጃ እንድታቀርብ ተጠይቃ ምላሽ እንዳልሰጠች ገልጿል። የዓለም የጤና ድርጅት ባወጣው መግለጫ በምስራቅ አፍሪካዊቱ ሀገር የተለያዩ ክፍሎች ብዙ ኢቦላ ሊሆን በሚችል በሽታ የተያዙ ሰዎች መኖራቸው እንደተነገረው ጠቁሟል። ወሬው ኦፊሴላዊ አለመሆኑን ድርጅቱ አውስቷል። ዳሬሰላም ውስጥ በኢቦላ በሚጠረጠር በሽታ ከተያዘ ሰው ጋር ግንኙነት ነበራቸው የተባሉ ሰዎች በተለያዩ የሀገሪቱ ክፍሎች ኳራንቲን ውስጥ መግባታቸውን ማለት ከሰዎች ጋር እንዳይገናኙ መደረጋቸውን መግለጫው ገልጿል። ከታንዛኒያ ባለሥልጣኖች በቂ መረጃ ባለመገኘቱ አደጋውን ለማጣራት ተግዳሮት መሆኑን የዓለም የጤና ድርጅት አስገንዝቧል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ጤና ይስጥልኝ ክብራትና ክብራት የራዲዮ መጽሔት ታዳሚዎች፣ እሁድ መስከረም 11 2012 ዓ.ም ለአዲሱ ዓመት የመጀመሪያ መጽሔት ከተሰናዱ ልዩ ልዩ አዝናኝና ቁም ነገር አዘል ቅንብሮች ጋር የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነኝ። ተረኛው አቀናባሪ ንጉሡ ታምሬም አብሮኛል። አሁን በመጽሔት ወግ መሠረት በሳምንቷ ምርጥ ግጥም አንድ እንላለን።
የብርሃን እርሾ አሁን ብካይ ለኛ ብካይ ትራጀዲ ምን ሊረባን ደርሶ ተቆቃና ምሬት መከራና ለቅሶ የምትደርስብን ልቦለድ መደዴ የኑሮ ተደቀነ አንተን አለ እንዴ ይልቅቅ ተጣጥከው ህልማችንን እንካ ውጣ ከጭቃ ውስጥ ተጋበዛቢዎት ተጋበዝ ፋሲካ ከዚያ ከጨለማ አለችልህ ማሾ ማግኘት ከፈለግህ የብርሃን እርሾ ፍሙን እፍ በለው ነበልባሉን አልማው ፋኖቱን ለብሰው ይትጎልጎል ወደ ላይ ይቀጣጠል ችቦ ሰው እንዴት ይኖራል ጭላንጭል ተርቦ። መጋቢት 8 2000 ዓ.ም።
ሰው የመሆን ናፍቆት በተሰኘችው የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል። ገጣሚው ጋዜጠኛና የአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን መምህሩ ዶክተር ተሻገር ሽፈራው ነው። ዶክተር ተሻገርን አመሰግናለሁ። አድማጮች፣ አሁን የመክፈቻዋን ስልት እናስከተል። መውደዴን ወደድኩት ከዚያ በላይ መሄድ መቻሉን ያጠራጥራል። ታዲያ ሙዚቃው መዳረሻችንን ሳያሳብቅብን አልቀረም። ከቢሮአችን ወይም ስራ ቦታ የተደረገ ቃለ ምልልስም አይደለም። ከአንድ ሰው በላይ መሆናችንን ለሚጠቁመው አባባሌ ታዲያ ቆየት ብለው መልሱን ታገኛላችሁ። ከቀድሞ የራዲዮ መጽሔቱ የቀድሞ ለመባል በቃ አሁን የቀድሞ የራዲዮ መጽሔቱ አዲሱ አበበ በአሜሪካ ድምፅ ቆይታ በመጨረሻዋ ቀንም እስከ መጨረሻዋ ሰዓት ሲሰራ ነበርና ይህን ለብዙ ጊዜ ስናቅደው የቆየና በተለያዩ ምክንያቶችም ሲተላለፍ የሰነበተ ቀጠሮ በመጨረሻው ቀንቶን ከሙሉቀን መለሰ ጋር ለምናደርገው ለየት ያለና ዘለግ ያለ ቆይታ የካሜራ ባለሙያዎቻችንን ሐኪም ሻሞንና ሮበርት ፓርሴልን ይዘን ከመኖሪያ ቤቱ ጎራ አልን። እናም ስለ ትላንትና ዛሬው አወጋን።
ተመልካቾቻችን በቅድሚያ ሰላም እንላቸዋለን። ከባገረሪ አሉላ ከበደ ጋራ የዛሬዋ ቀን ለያለች ነች። አሉላ፣ ብዙ ጊዜ እንጠብቀው የነበረው ሙሉቀንን እንዲህ በጤንነት ሳገኝተን ለአድማጮች የቀደመ ታሪኩ አሁን ያለበት ሁኔታ እንዲያስረዳ እና ጥሩ አጋጣሚ ነው። ሙሉቀን እንደምሰነበት
ነገር ምስከን እንኳን ደህና መጣችሁ።
ጤንነት እንዴት ነው?
ጥሩ ነው በጣም ጥሩ ነው። ጥሩ ነው በጣም
በጥሩ ሁኔታ ላይ ያለ ይመስለኛል። በቅርቡ ሐኪም ቤት እንደገባህ ቀደም ሲል አጫውተናል። እንደ አውሮፓ አቆጣጠር ሰኔ 19 ገደማ ትንሽ ከባድ ነበር ያን ጊዜ። እንዴ
ሲወስዱኝም አላቅም በአምቡላንስ እዛም ወስዶ ሲያክቡኝ አላቅም። ከተነሳ በኋላ ነው የገባኝ። ኢንቴንሲቭ ዩኒት ነበር ያስገቡኝ ለሰባት ቀን። ሮተኛው የነበረው ለሶስት ቀን ነበረ። አሁን ግን ለሰባት ቀን አሉኝ። እኔ በስድስተኛው ቀን ወጣሁ። ከባድ ነበር።
አልፎ አልፎ ከሚመጣው ህመም በቀር ደህና ነው አሁን አይደለም?
አሁን ያለሁበት ኬዝ እንዳለ በሽታዎቹ ህመሞቹ እያሉ ጌታ እያኖረኝ ነው። ያ ነው ደስታ። እግዚአብሔር ፈቃዱ ሆኜ ኖር ያለው እንጂ ወደ ሰባት ሞቶች ያለቀላቸው ሞቶች ሞች ተነስቻለሁ። ገና ድሮ መሞት ነበረብኝ። እቤቴ ውስጥ ወድቄ እንደዚህ ምላሴ ተጎልጉሎ አይን የፈጡ ተገኝቻለሁ።
እንዳልከው ደጋግመህ በከፋ ሁኔታ ታምህም የሞት አፋፍ ደርሼ እንዳልከው ሆነህም የሚታዩ ጠንካራ መንፈስ ነው። አሁን የምናየው ንቁ ጥሩ መንፈስ ያለው ሁኔታ ውስጥ ሆነህ ነው እና የሚናፍቁ ለሚያስቡት ጥሩ ዜና ይመስለኛል።
አዎ ይመስለኛል። ጌታ ይክበር እና እኔ በእግዚአብሔር እጅ ባልሆን ኖሮ አልተርፍም። ይሄ ነው ዋናው። ገና ከኢትዮጵያ ሳልወጣ መሞት ነበር። ኤድስ በገባበት ጊዜ መጀመሪያው ሟች መሆነው ሰው እኔ ነበር። እኔ ቀደም በፈረንጆች 1980 ላይ ወደ እግዚአብሔር ቤት ሄድኩ። ያው ጴንጤ ሆንኩ ሰው እንደሚለው። ከዛ ጊዜ ጀምሮ ስለማልወሰልት ነው መሰለኝ ተረፍኩ፣ አመለጥኩ። እዚህ አሜሪካ ከመጣሁ በኋላ ወደ ሰባት ሞት አመልጫለሁ። ይህም ደግሞ በእኔ አይደለም እግዚአብሔር ተአምር።
ብዙ ሰዎች መቼም አንተን በአርቲስትነትህ የሚያውቁህን ያህል በሌላም ህይወትህ በክርስትና ህይወትህም ያውቃሉ። በአብዛኛው ግን ሙሉቀን ሲባል ሰው ልቡ ደንገጥ የሚለው ጆሮውን የሚያቀናው በኪነ ጥበብ ህይወት በአርቲስትነት በድምፃዊነት የቆየህባቸው አመታት ናቸው። እንዴት ነበር እስቲ ያንን ህይወት አሁን ካለህበት ህይወት ጋራ እያስተያየህ ምን ታጫውተናለህ?
ልዩነቱ የሰማይና ምድር ያህል ነው። በዛኛው የነበርኩ ጊዜ ያው ዘፋኝነት ዝነኛ ሆኛለሁ። ሁሉ ነገር ነበረ። በካሴት ሲሽያጭ እንደኛ ነበርኩ። የኢትዮጵያን ሙዚቃ ከዜሮ አንስቼ አሁን የተውኩበት ስትል ላይ 50,000 ብር አስገብቼ የወጣው ሰው ነኝ። በኢትዮጵያ ውስጥ ሙዚቃ ያውቃል የሚባል ዘፋኝ። ይሄ ሁሉ ሆኖ ግን አሁን ውራ ነው የሚባልም ግድ የለኝም፣ አንደኛ ነው የሚባልም ግድ የለኝም።
እስኪ ለዚህ ዘመን ወጣቶች ቅርብ እናድርገው። አሁን መንፈሳዊ ህይወት ውስጥ ነው ያለኸው። ቀደም ብለን እንደነገርከን በዛ ከፍተኛ እውቅና በነበረ ጊዜ ነው አገር ጥለህ ወጥተህ ወደ መንፈሳዊ ህይወት የገባኸው። መዝሙሮችን ነው ከዚያ በኋላ የሰራኸው። ነገር ግን ስራዎች ዛሬም ድረስ ይደመጣሉ። ከሰላሳ ዓመት በኋላም አንተን የማየት ድል ያልገጠማቸው በሙዚቃ ያውቀዋል፣ በስራ ያውቀዋል። ስራዎች እንዳልከው በጣም ተወዳጅ ስለነበሩ ነው ያን መንፈስ የዛሬዎቹ ወጣቶች ላይ ሳይቀር ሊያሳድሩ ይቻሉ። እስኪ ያጫወተን ነበር የምትሰራውን።
እሺ፣ 1950 ፈረንጆች 60 አካባቢ ዌስተርናይዝድ ሆነ ነበረ። የአሜሪካ ሙዚቃ ነው የሚሰማው፣ የአሜሪካ ፊልም ነው የሚታየው። አለባበስ ያው ሰው ሁሉ ባህሉን ትቶ የነበረበት ጊዜ ነው፣ እስከ 1970 ምናምን። በዛን ጊዜ አብዮት መጥቶ አብዮቱ ደግሞ የፍቅር ዘፈን የከለከለበት ጊዜ ነው እና መወደው ሙዚቀኛ አለ ከኛ ጋር የሰራ ብዙ ዘፈኖችን አሬንጅ ያደረገ ዳዊት እኮ ወደ ራሻ ሄዶ ነው። ምን እንስጠው ስንባባል እስኪ ይህን ካሴት ሰርተን እንስጣለን እና በ1,000 ብር ነው የሸጥኩት። ያን 1,000 ብር ለሱ ሰጥ። ያ ዘፈን ሂት ሆነ፣ በጣም ተወደደ። ዋሳ መገራ ሮ ዋሳ መገራ ቢሉ ያ ዘፈን በጣም ትልቅ እንትን አመጣልኝ። ከዛ ጊዜ ጀምሮ እየጨመረ ሄደ። ዝናይም ችሎታይም የእኔ ችሎታ እንደጠየከኝ ሙዚቃ ቃለሁ፣ ዜማ ደርሳለሁ፣ ግጥም ደርሳለሁ። ድራመር ነኝ ደግሞ እና ሙዚቃ አረንጅ ከሚያደርጉት ጋር አብሬ አረንጃለሁ። የነፍ መሳሪያዎችና የቤዝ ላይን ብዙ ሰጣቸው ነው። በዛ ላይ ደግሞ ሙላቱን ያየው ያስቁታውቁበታል። ኮንጋ ድራም በጣም ጎበዝ ነበር። በዛ ላይ ደግሞ የእንግሊዘኛ ዘፈን የሚዘፍኑ ነበሩና ከነሱ ግን ጀርባ የሚዘፈኑ ሁሉ አብሬ ዘፈን ነበር። እና አሁን ይሄ ሁሉ ሙዚቃ ስለገባኝ ምንድን ነው ሌላው የኔ ኳሊቲ? አንዱ ዜማ ከየትኛው ግጥም ጋር እንደሚሄድ አቃል ያኔ ጠቅም ላስ በአንድ ዘፈን ላይ አንድ ግጥም አልደጋግም። የግጥም ቫራይቲ ነው የማሳየው። በጣም የኢትዮጵያ በተለይ የአማርኛ ቋንቋ ቢዩቲ የወጣበት ዘመን ነው። ላገኝ ዘፈኖች አንድ ሰው ሲናገር የሙሉቀን ዘፈኖች የማስተማር ቴክስት ናቸው ብለተናል። እና ያ ሁሉ የሆነው ዝም ብሎ አይደለም፣ ተለፍቷል።
ቀደም ሲል አሉላ ሙሉቀን ያለውን ከሌሎችም ባለሙያዎች ሰምቻለሁ። ሙሉቀን ድምፃዊ ብቻ አይደለም፣ ሙዚቃ ያውቃል። ከእሱ ጋር ሙዚቃውን የሚቀርጹ ሰዎች ተጨንቀው ነው። እሱም ያውቃል እነሱም ያውቃሉ። እና ሲፈልግ መሀል ላይ አቁሙ ብሎ እንደገና ያስጀምራቸዋል። ስህተቱ የት እንደሆነ ይነግራቸዋል። አለም ፀሐይ የመሰሉ ሰዎች ይሄንን ሲናገሩ ሰምቻለሁ። እና ጥሩ ችሎታ እንዳለው ይታወቃል። እና እንደው ለአንተ ግን ሙሉቀን፣ ማንም ሰው ወደ አንድ ሙያ ሲገባ ለዛ ሙያ ምሳሌ የሚያደርገው ሰው አለ። ያንተ ምሳሌ እንደ ከሌ ሆናለሁ የምትለው ቀደም ብለህ የምታየው ድምፃዊ አርቲስት ማን ነበር?
ጥላሁን ገሰሰ።
ቶሎ ነው መልሱ።
እውነት ነው የምናገረው። በጣም ፋንታስቲክ የሆነ ድምፅ ያለው ሰው ነው። ምንድን ነው የጥላሁን ስቴፖች አጠን ነው። የጥላሁን ያዘፋፈን ፓወር ምንድን ነው? ይህ ሁሉ ደረጃ ላይ ደረሰ። ከእኛ ጋር ይሰራ ነበርና ምንድን ነው ትልቁ ችሎታ ሆኖ እንደዚህ ደረሰ? አንድ ነገር አገኘሁ። የክብር ዘበኛ ደራሲዎቹ የግጥም ደራሲና የዜማ ደራሲዎቹ በጣም ዳይናሚክ ነበር።
የሚያገኛቸው
ለጥላሁን ድምፅ ብለው የሚሰሯቸው ዘፈኖች አሉ። ለመሐሙድ ብለው የሚሰሩት አላቸው። ለብዙነሽ ብለው የሚሰሩት አላቸው። ደግሞ በልጅነቱ ራሱ ጎበዝ ነበር። ስቴጅ ላይ አሁን ክሪኤቲቭ ነው። ስቴጅ ኮንትሮል ያደርጋል። ህዝቡን ማይንድ በሙሉ እሱ ውስጥ ያመጣዋል። ዋይዳን ችሎታ እና በጣም ያስደንቀኝ ነበር እና ኋላ ግን ስመጣ እሱን ለመምሰል ነበር የምጠልቁ። እሱ ያደረጋትን አደርግ ነበር። ኋላ ግን ሙዚቃ እያወቅሁ ስመጣ ለሰራሁት ነገር አፈርኩ እና የራሴን ስታይል መውለድ አለብኝ ብዬ ስጥር አገኘሁት። ይሄ ምንድን ነው የኢትዮጵያን ባህላዊ ሙዚቃና ሞደርን ሙዚቃ ኮምባይን አድርጎ ክሬት አድርጎ ያንን ማሳወቅና መታወቅ ወደ ባህላችን እንዴት ይመለሳል። የእኔ ዘፈኖች የህዝቡ ሁሉ አእምሮ ሳቡ። እንዲህም አለ እንደ አማርኛ ዘፈን ይባላል። ለምሳሌ ሰውነቷን ሰምቶ፣ ወዴ ነው ጠላትሽ የሚለውን ሰምቶ እዚህ ይላል። አሁን ለምሳሌ ከኮራቸው በላይ ምናምን እንደዚህ ብላል ምናምን እያልኩ እየዘፈ አንድ ሰውዬ ምናምን አሁን ሳበዛው አሏል ሰምተው ሰምተው አሁን አንድ ዘፈን ስዘፈን ቆይ እስኪ የሚቀጥለው እንስማ ነው የምትለው እንጂ ቆንጆ ነው ብለህ አታውቅም። አንድ ጊዜ ሰው ቤት ተጋበዝኩ እና ሰው እየተንጫጫ ያወራ ነበር። ከዛ ምሳው ነው እራቱ እስከሚደርስ ደርስ የኔን ከፈቱት፣ የኔን ሙዚቃ ከፈቱት። ጠይቀው ነው ቅር ይልሃል? ኧረ ቅር አይልም እኮ። ሲለቁት ያወራ የነበረው ሰው ሁሉ ጭጫ እና ማዳመጥ ጀመረ። ዘፈኖቹ ሳትወድ ጆሮውን ይስባሉ። ከዛ በኋላ ደግሞ ከማታውቃት ሴት ጋር ፍቅር ያስይዛል።
ይሄ ብዙ ሰው ታሪክ ነው። በዛው ልቀጥልና ሙዚቃ ታውቃለህ አንተ፣ ግጥም ምን ትገጥማለህ? ግን አንዳንድ ድምፃውያን ደግሞ ግጥም ከተወሰነ ሰው ብቻ ነው የሚወስዱት፣ ይመርጣሉ። ያንተ ጎበዝ ገጣሚና የምታደንቀው ማን ነው? እና ከራስ ግጥም ሌላ የማንን ተወስድ ነበረ?
አለም ፀሐይ በግጥም ጎበዝ ነች። እሷን ወደታለሁ።
ከኮርቻዋ በላይ ምናምን የእሷ ይመስለኛል።
ሌላ ልጅ የማደንቃት የሸዋሉን መንግስቱ
በጣም
ማስደናቂ ሴት ገደሉበት።
ማስታወቂያ ምስ ነበር ሳሉላታነት ሆናልና የቀድሞ ነው።
ዜማም ግጥምም ነው የምታወጣው። በጣም ቆንጆ ቆንጆ ዘፋኝ ሰጥታኛለች። ብትኖር ኖሮ በጣም ብዙ ዘፈን ትሰራ።
የምታስታውሰው ዘፈን አለ ሰዎች እንደው እንዲያውቁ?
ጀመረ ፍቅር ጀመረ የሚል ነው።
የእሷ ነበር።
በጣም ቆንጆ 10 ዘፈኖች ዘፍኛለሁ። እሷን አደንቃለሁ። ሌላ በጣም የማደንቃቸው ደራሲ ያሳወቁኝ ደራሲ ናቸው። አቶ ተስፋዬ አበበ አዘር የሚሏቸው ነው። ሂሩት በቀለ አንቱ ማለት ትወዳለች። የአምስትም አለቃ ይሁን የአስርም አለቃ ይሁን እዛ ፖሊስ ስንሰራ አንቱ እንደምን አደሩ ምናምን ትላለች። በጣም ስርዓት ያላት እሷን ሰምቼ እኔም ጋሽ ተስፋዬን አንተ ነው የምትላቸው እኔም አንተው እኔ ልጅ ነኝ ደግሞ ይገባኛል አንተ በእኔ አቃት
ማጥረብ ነው አንተ
እና አንተ ብያቸው ቀረ አምባይሎም መስሎ የሚለው ዘፈን የመጀመሪያ ነው ከዛ ፌመስ ሆንኩበት እናቴ ስትወልደኝ መቻ ማከረች የፊት ጉዴ እንድታ እዳግማ ማለች የትላንቱ ለጋ ዛሬ ግን ጠውልጅ ምናምን የሚላለን
ያልጅነት
ያኩዩ ዘመናት የማይሽሩት ዘፈን ነው
አዎ በጣም
ለማንኛውም ትውልድ የሚሆን ዘፈን ነው ሰው ያልፋል እንደገና ይወለዳል የትላንቱ ለጋ ሆኖ የነገ ደግሞ ጠውልጅ ይታያል
ይሄ ምናልባትም የኔን ከታየ
ወደ አንተ ጥያቄ እንደው ለማስተላለፍ አሎላ እኔና ሙሉቀንና ሂሩት ያላችሁ ታሪክ እኔን አንተን ይመለከታል አሎላ ብዙ ጊዜ እንግዶቹን አንተ ምንላውን አንቱ ይላል እኔ ጋር እንጣላለን እኔ እንግዲህ ለመባለግም አይደለም አርቲስት ከሆነ ሽማግሌም ቢሆን አንተ ብለው ደስ ይለኛል እንደማቀረብ የህዝብ ነውና አላ ደግሞ በጣም ትውት ሰው በመሆኑ በጣም አይስማማምና ስቱዲዮ አንዳንዴ እንጨቃጨቃለን እሱ ትዝ ብሎ ቀጥል ጥያቄ ነው
ለክርክራችን ማድመቂያ ይሆናል አዲሱ አንዳንድ ጊዜ አንተ ስል ልካውን እንዳለው ይላል ብዙዎችን እንደው ካልከበደኝ ይከተለዋለሁ የሙዚቃዎቹን አይረሴነት ተቀሳ አድርጋል ለዚህ ትውልድ ቅርብ መሆናቸው ከሰላሳ አመት ከአርባ አመት በኋላ ዛሬም እንደ አዲስ የሚሰሙ መሆናቸው በርግጥም የሙዚቃውን የዜማውን ያጫወትህን የድርሰቱን ብስለትና ውበት ያሳያሉ ለአንተ ምናልባት በዚህ ዘመን የምትሰማቸው ዘፈኖች እድል ከነበረ የሰማቸውን ትነግረናለህ ለአንተ ግን የዚያ ጊዜ አደራረስ እንደውም በአንዳንዶች ወርቃማው የኢትዮጵያ ሙዚቃ ዘመን ይባላል እናንተ በጣም ገናቸው የነበራችሁበት እስኪ ንገረን ምንድን ነው ሚስጥሩ ትላለህ ያን ዘመን ምርጥ ምርጥ ዜማዎች እንደዛ ለመጫወት ያስቻላችሁ አድማጭ ተመልካቾቻችሁ እንደዛ ሊወዱት የቻሉበት ምክንያት
ግሩም ጥያቄ ነው ያው አንደኛ ነገር ስለ ገንዘብ ግድ የለንም
አድማጮች አሁን ከሙሉቀን ጋር ያደረግነው ቆይታ ሰፋ ያለ ነው ቀሪውን በመጪው ፕሮግራማችን ይዘን እንመለሳለን የቀድሞውን የራዲዮ መጽሔት አጋሬን የቀድሞ ባልደረባዬን ወዳጄን አዲሱ አበበን ቀደም ብዬ እንደጠቆምኩት በአሜሪካ ድምፅ አገልግሎቱ በመጨረሻዋ ቀን የሥራ ውለው በተለይ ከሚያደንቀው ድምፃዊ ሙሉቀን መለሰ ጋር ለነበረን ቆይታ አመሰግናለሁ አድማጮች ሙሉቀንንም በእኔም በአዲሱም ስም በድጋሚ ለጊዜው አመሰግናለሁ። የቪዲዮ ቃለ ምልልሳችንን ታዲያ በቅርቡ ለእይታ እናበቃ መሆናችንን ከወዲሁ ለመግለጽ እንወዳለን። አሁን ከተወዳጁ አድምጻዊ ጂጂ ጅጋየሽ ባባው ጋር የሰራቸውን ጨምሮ ቀደም ብዬ ያስተዋወቅኳችሁ ከሁለተኛው የሙዚቃ ዓለም እንግዳችን ቶማስ ጎበና ልዩ ልዩ የሙዚቃ ስራዎች ቀየጥ አድርገን ያዋሃድናቸው የሙዚቃ ቀለማት ነበሩ። ለቅምሻ ያህል በጆሮአችን የተንቆረቆሩት የቤዝ ጊታር ተጫዋችና የሙዚቃ አቀናባሪው እንግዳችን ታዲያ ቀጠሮ ተያዘለት ወግ ቆየት ብሎ ነው የሚመለሰው። ከዚያ በፊት ግን የፊደሉን ቀለማት በፎቶግራፍ ምስሎች የሚተርኩት ጥንታዊ ገዳማት ዘመን የጠገበ ታሪክ የኪነ ህንጻ ጥበብና ቅርስ እንዲሁም መንፈሳዊ ሀብት በሚቃኘው አዲስ መጽሐፍ ዙሪያ ከመጽሐፉ ደራሲና የፎቶግራፍ ባለሙያ ጋር ወደሚኖረን ቆይታ ልውሰዳችሁ። ቀደም ብዬ በመግቢያ ያስተዋወቅኩት መጽሐፍ ነው Ascending to Heaven ምንጥቅ ወደ ሰማይ ምንጥቅ ወደ ገነት እንደማለት በግርድፉ ወደ አማርኛ ሲመለስ። በእንግሊዘኛ የተጻፈውና የኢትዮጵያን ጥንታዊ ገዳማትና አብያተ ክርስቲያናት ታሪክ ይልቁንም ነፍስ ዘርተው የሚታዩ በሚመስሉ የፎቶግራፍ ምስሎች የሚተርከው መጽሐፍ ደራሲ የፎቶግራፍ ጥበብ ባለሙያም ጭምር ነው አቶ እሱ ባለው ማዓዛ እዚህ ስቱዲዮ ይገኛል።
አቶ ሱባለው ማዛ በቅድሚያ ወደ ስቱዲያችን በቀስላል ለጊዜው አመሰግናለሁ።
እኔ በጣም አመሰግናለሁ አቶ ሉላ። እንግዲህ ነገር እኮ ልምድ እየሆነብኝ ነው።
በትክክል እየለመደብህ ነው። ወደ ስቱዲያችን ጎራ እንድትል ምክንያት የሆነው መጽሐፉም እየለመደብህ ይመስላል።
ትክክል ነው። ይሄ ሶስተኛ መጽሐፍ መሆኑ ነው በኢትዮጵያና በኢትዮጵያ ዙሪያ። የመጀመሪያው እንደምታውቀው በአውሮፓውያን አቆጣጠር በ2012 የወጣ ነው ኢትዮጵያ ኢንስፓይሪንግ ጀርኒ የሚል። ከዛ ደግሞ አዲስ አበባ ላይ ተኮረ በ2015። አሁን ደግሞ ከ15 ቀን በፊት Ascending to Heaven የሚል የጥንት የኢትዮጵያ ፍልፍል ቤተክርስቲያናትና ገዳማትን የሚያሳይ 160 ገጽ መጽሐፍ አውጥቻለሁ።
ባለፈው 15 ቀን እንደገለጽከው መጽሐፉ ምረቃ ይካሄድ በነበረበት ዕለት ከሰሞኑ በሚል በራዲዮ መጽሔት በከተማችን እየተካሄዱ ያሉ ዝግጅቶችን ይልቁንም ኪነ ጥበብ ነክና ስነ ጽሑፍ ነክ እንቅስቃሴዎችን በምንዘግብበት ፕሮግራም በመጠኑ ተነጋግረናል። Ascending to Heaven ቀደም ብለህ እንደጠቀስከው አቶ ሱባለው ምንጥቅ ወደ ሰማይ ምንጥቅ ወደ ገነት የሚል የግርድፍ ትርጉም የሰጠሁት በመግቢያችን ሳስተዋውቅ የመጽሐፉ የሽፋን ገጽ ላይ አለታማ ተራራ ሽቅ ወደ ላይ ሲወጣ ይታያል። ወደ ገነት ለመሄድ መሆኑን እርግጠኛ ባልሆንም ስመ ገናናው ደብረ ዳሞ ነው። ሁለት አባቶች ሶስተኛው አባት ከስር ሆነው ገመድ ሲጎትቱ ይታያል። ትልቅ የአለት ተራራ ላይ ያለው ቤተክርስቲያን ለመግባትም ብዙ ጸሎት የሚያስፈልገው ይመስላል። ወደ እሱ ሲወጡ እናያለን። Ascending to Heaven ለምን ይሄ ተመረጠ? ከመንደርደሪያው እንጀምር።
በዚህ በርዕሱ ዙሪያ ብዙ ሰዎች ተመሳሳይ ጥያቄዎች ጠይቀዋል። አሁን የገለጽከውን ሽፋኑ ላይ ያለውን ፎቶና ርዕሱን አንድ ላይ ስታዩ ያው ደብረ ዳሞ ላይ ሲወጡ ገነት አለ ለማለት አይደለም። የመጽሐፉ ርዕስ የወጣው ብዙ ካሰብኩበትን ገዳማትን አባቶችን እናቶችን ካየሁ በኋላ ምን ያህል ከጎናችን ቢኖሩም ብነካቸውም ብንዳሰሳቸውም በአካል ቅርባችን ቢሆኑም በመንፈስ ሌላ ዓለም ላይ እንዳሉ ለማሳየት የተጠቀምኩበት አገላለጽ ነው። እንደምታውቀው በኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ ምሳሌያዊ አነጋገሮች አሉ። ያንንም በመከተል ነው እንግዲህ ምሳሌያዊ አነጋገር Ascending to Heaven ተብሎ የወጣው እና ይህንን የሚገልጽ ደግሞ መጽሐፉ ላይ በጀርባውም በሽፋኑም ይህንን ገለጻ አድርጌያለሁ።
ለከናው ጥሩ መግለጫ አለው። Ascending to Heaven ስሙ ማራኪ መሆኑ ወይም ይዘቱ ጠያቂ እንድንሆን ማድረጉ ብቻ ሳይሆን ፈጥኖ የሚመጣ የግጥም ዜማ ያለው በቅኔ ቅላጼ ቶሎ የሚታይ የሚመስል ስያሜ ነው የመረጥከው። ለመጽሐፍህ የሚስማማ ይመስለኛል። እሱ ባለው ከዚህ በፊት ቀደም ብለህ እንደጠቀስከው ሁለት መጽሐፍት አሳትመሃል። ባለፉት 7 ዓመታት ውስጥ ሶስተኛ መጽሐፍ መሆኑ ነው። ወደ ጥንታዊት ኢትዮጵያ ታሪክ ቅርስ የአዲስ አበባን ገጽታ የሚተርከው ላይ እንኳን ስንሄድ ታሪክን የሚፈትሽ ወደ ኋላ ብዙ ዘመናት የሚወስዱ ጉዳዮች የምትሳብ መሆኑን ያሳያሉ። ለአድማጮች ግልጽ እንድናደርግ መጽሐፍ በእንግሊዝኛ የተጻፈ ታሪኮቹም በፎቶግራፍ ምስሎቹ የሚተረኩ ናቸው። ይበልጡንም የፎቶግራፍ ባለሙያነትህን የሚያሳዩ ናቸው። በሁሉም መጽሐፎች ይህን አሴንዲንግ ቱ ሄቨን ያልከውን የመጨረሻው መጽሐፍን ጨምሮ ከዚህ ቀደም በጻፍካቸው መጽሐፎች ላይ መወያየት እድል አግኝተናል። እንደምን በታሪካዊ ጉዳዮች ላይ ተሳብክ? በጣም ዘለግ ብለህ የገፋ ይመስላል።
እንዲሁ ሱስ ነው ብዬ ባልፍ ደስ ይለኛል። ግን የዛሬም 7 ዓመት የመጀመሪያው መጽሐፍ ሲወጣ ተወያይተንበት ነበረ። ትምህርቴ ኢንጂነሪንግ ነው፣ ምሰራውን በኢንጂነሪንግ ነው። ግን ታሪክ ለመናገር ፎቶግራፍ መጠቀም ስለተመቸኝና ጥሩ ስለመሰለኝ በራሴ መማርና ፎቶዎቹንም እንደዚህ በጥሩ ሁኔታ በጽሁፍ ደግፎ ለማቅረብ መርጫለሁኝ። በተረፈ ግን እዚህ በታሪክ ባልከው እውነት ለመናገር ጊዜያችን ትንሽ ታሪክን የሚፈትን ጊዜ ነው። እዚች ጋ ደግሞ የጥንቶቹ አባቶቻችን እናቶቻችን ታሪክን መስዋዕት ከፍለው እኛ ጋር አድርሰውልናል እና ያንን ደግሞ በአዎንታዊ በጥሩ ሁኔታ ደግሞ ለማሳየት ጓጉቼ ነበረ። ተሳክቶልኝ እንደምታየው 3ኛ መጽሐፍ ደርሻለሁ። ግን በዚህ አጋጣሚ ልል የምፈልገው መቼም ትልቁ ስራ የተሰራው በእኔ ወይም በሆኑ ጀኔሬሽን ትውልድ ሳይሆን ይህንን ታሪክ ከዛሬ 1600 ዓመት በፊት ድንጋይ ላይ ጽፈው ወይ ደግሞ ብራና ላይ ጽፈው ቤተ ክርስቲያን ፈልፍለው የመሳሰሉትን አድርገው እዚህ ያደረሱት ጥንቶቹ ኢትዮጵያኖች ናቸው ብዬ ነው ማምነው።
አቶ እሱ ባለው እንግዲህ መጽሐፍህን አግኝቶ የማገላበጥ እድል ላለው ሰው የምናወራው ጉዳይ በጣም ቅርብ መሆን ይችላል። መጽሐፉ በጠንካራ ሽፋን የተሸፈነ ባለቀለም ፎቶግራፎች መጽሐፉ ሙሉን የምናገኝበት፣ እያንዳንዱ ታሪክ በጽሁፍ ከተጻፈው ባላነሰ በምስሎቹ የሚተረክበት፣ በመጽሐፍት አሰላለፍ የቡና ጠረጴዛ መጽሐፍ የሚባለው ዘርፍ ውስጥ የሚካተት፣ በእርግጥም ታሪክን ለማወቅ ብቻ ሳይሆን ሌሎች እንዲያውቁ ለማድረግ ሁሉ የሚመረጥ መጽሐፍ መሆኑን በቀላሉ መረዳት ይቻላል። እስኪ አለፍ አለፍ እያልን ለታሪኩ ባለቤቶች ኢትዮጵያውያንም በእርግጥ ብዙዎቻችን የቱን ያህል እናውቃለን የምንለውን ራሳችን እንድንጠይቅ፣ አንዳንዶቹ ሰምተናቸው የማናውቃቸው ሁሉ ሊሆኑ ይችላሉ። እንደየልማዳችን አገርና አካባቢዎችን የመጎብኘት እድል እንዳገኘ ነው መለያየቱ እንዳለ ሆኖ በይፋ በጣም የምናውቃቸውን እነ ላሊበላን እና አክሱም ያለውን ያህል ሐይቅ እስጢፋኖስን ሰሜን ወሎ አካባቢ ያለ ገዳም የአካባቢ ሰዎች ሊያውቁ የሚችሉትን ያህል ሰምቼ የማላውቀውን አያለሁ። ለምሳሌ ዋለ ኢየሱስን አያለሁ። ቀደም ብለን ያነሳ ነው ደብረ ዳሞ ገናና ነው፣ በብዙዎች ዘንድ ይታወቃል። እስኪ ንገረን ምን ያህል አብያተ ክርስቲያናትና ገዳማት በዚህ 166 ገጾች ባሉት መጽሐፍ ተካተዋል?
አድማጮች፣ የመጽሐፍት ዓለም ወጋችን ገና ብዙ ይደራል። ለዚህና ለቀሪው ታዲያ ጊዜያችን እንደፈቀደልን ቆየት ብለን እንመለሳለን። የአሴንዲንግ ቱ ሄቨንን መጽሐፍ ደራሲ አቶ እሱ ባለው መዓዛን ላመስግንና በዚህ በምትሰሙት የቶማስ ጎበና ሌላ የሙዚቃ ሥራዎች ቅይጥ ወደ ተከታዩ ቆይታችን ትውሰዳችሁ።
አሉምብራ ቱ አልማ Alumbra tu alma, 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 alumbra tu alma.
ቶማስ ጎቨና በቅርቡ የራዲዮ መጽሔት እንግዳ ሆነ። አንቺ አንቺ ያለ መሐሙድ የሚጫወተውን የሬጌ ስልት የተከተለ ለየት ያለ ዜማ ባስተዋወቅንበት ምጥን ቃለ ምልልስ በቀጠሮ ነው የተለያየ ነው። ቀጠሮ አክብረ ተገኝተሃል። እንኳን ደህና መጣ።
እንኳን ደህና ቆየ። እንኳን ጋበዛችሁ።
የሙዚቃ ወግ ነውና ተመልካቾቻችን በጨዋታ ዘና እያሉ በመሀልም ሙዚቃዎችን ማጫወት የምንችልበት እድል ካገኘን እሱንም እናደርጋለን። ሀሳባችን ሙዚቃ መጫወት የምችልበትን ሁኔታ ለመፍጠር ነበር። ሁኔታዎች አልተመቻቹም። አንተ የምትጫወተው ቤዝ ጊታር ነው፣ ሌላ አጃቢ ይፈልጋል። ከመድረክ የተቀረጸውንም ሆነ ሌሎች ስራዎችህን ለማስማማት እንሞክራለን ከቃለ ምልልሳችን ጋር። ሙዚቃ ምንድን ነው ለአንተ?
ሙዚቃ እንደ አየር ነው። እስክታጣው ድረስ ካለሱ መኖር የምትችል ይመስላል። ስታጣው ግን ብዙ ነገሮች ይበላሻሉ። ስፔሻሊ በኔ ህይወት ውስጥ
የኖርከው ሙዚቃ ውስጥ ነው
ከድሮ ጀምሮ ሳላስበውም ዩ ኖ በወጣትነት ዘመን እንደዚህ ፎከስድ የሆነ አናሊቲካል የሆነ ዴፊኒሽን ላይኖር ይችላል። ግን ሁልጊዜ አጠገባችን ስላለ ዩ ኖ አታስበውም። ሁሉ ጊዜ ሙዚቃ ያለበት ኤንቫይሮንመንት ውስጥ ስላደኩኝ ነሰርሊ እንደ ሙዚቀኛ ሳይሆን
ሙዚቃ እንደሚያደንቅ እንደሚያጣጥም
ቤተ ክርስቲያን ውስጥ ሙዚቃ አለ፣ ቤት ሙዚቃ አለ፣ ታላላቅ ወንድሞቼ ሙዚቃ ይጫወታሉ። እንደዚህ ነው ያደኩት። ግን እንዳሁኑ ደግሞ ሙዚቃን ብዬ ከህፃነት ጀምሮ ይዤው ያደኩት ነገር አይደለም። አረ ሌተር ኤጅ ቀስ ያለ ነው የተቀየረው ወደዛ ስሜታ።
የትገኝ ነበር ሙዚቀኛ ባትሆንም በኋላ በደንብ እንጫወታለን።
ምንም ችግር የለው።
ቶማስ፣ በኢትዮጵያ ሙዚቃ ውስጥ በተለይ ደግሞ በልጅነት ወዲህ ወደ ዩናይትድ ስቴትስ መጥተህ ቀደም ብለህ እንደገለጽከው በተለያዩ መድረኮች ላይ የምትጫወትበት ህይወትን በሙሉ ሙዚቃ የዋጠውን ያህል ከኢትዮጵያ ሙዚቃም አልተለየህም። በኋላ ላይ ባንድህን ታስተዋውቀናል። አንተ የምትጫወትበት እንደ አውሮፓውያን የዘመን አቆጣጠር ከ2006 ጀምሮ ትጫወትበት የነበረው ጎጎል ቦርዴሎ በጣም ታዋቂ የሙዚቃ ባንድ ነው። ስለ እሱም እንጫወታለን። የኢትዮጵያ ሙዚቃ የምትጫወትባቸው አጋጣሚዎች ምን ያህል ናቸው? ምን እድል አለ?
ለብዙ አመት ኦልሞስት ስትሪክትሊ የኢትዮጵያ ሙዚቃ ብቻ ነው የተጫወቱት፣ ከምናውቃቸው የታወቁ ዘፋኞችን በማጀብ ማለት ነው። ከሎካል ጀምሮ ያው ነው ኢንተርናሽናሊ ትራቨል እያደረግን ሰርተናል። የኢትዮጵያ ሙዚቃ
ከነማን ጋር ተጫውተሃል?
በጣም የሚገርም ነገር ልንገር። ኦልሞስት እንግዲህ ከአዳዲሶቹ ሳይሆን ድሮ ከምናውቃቸው ያልተጫወትኩት ስቴጅ ላይ አንድ ሰው ብቻ ነው።
ማን ይሆን?
ጋሽ ማህሙድ ነች።
አሁን በመጨረሻው
ያገኘሁት ማለት ነው። እድሉ ስላላጋጠመን ነው። እውነት ለመናገር ሁልጊዜም እኛም እያወራ ነው የምንስቀው ነገር ነው። ምክንያቱም ኢቨን ከጥላውን ጋር 3-4 ሰርቻለሁ እዚህ ከተማ ውስጥ። በቃ ከሁሉም ጋር ሰርቻለሁ ማለት ትችላለህ። ግን ከጋሽ ማህሙድ ጋር አጋጥሞኝ አያውቅም ስቴጅ ላይ ለመስራት። ከፀሐይ ዮሐንስ ብዙ ጊዜ፣ ከነዋይ ደበበ ጋር ብዙ ሰርተናል። ኦብቪየስሊ ጂጂ አለች። ከጂጂ ጋር አሰ ማኔጀር ከሙዚቃ ወጣ ያለ ሪሌሽንሽፕ ነበረን።
ማኔጀር አለ ብዙ የኢትዮጵያ ሙዚቃ ማስተዋወቅ ላይ የሰራችሁትንም ይመለከታል።
በዛም ነው የተቀራረብ ነው። ይሄ አይዲያ ሁለታችንም ውስጥ ነበረ እና መጀመሪያ ስንገናኝ ስናወራው በዚህ ነው የተቀራረብ ነው። ሁለታችንም አይዲያ የኢትዮጵያን ሙዚቃ እንዴት ነው የምናስተዋወቀው የሚል ላይ ስለነበረ። ከአስቴር ጋር ትንሽ ሰርቻለሁ። ሞር ወንድሜ ነው የሚታወቀው። እሱ
ወንድም ማን እንደሆነ ከዚሁ ብናስተዋውቅ መልካም ይመስለኛል።
ከመልካ ያስተዋውቅ።
ሄኖክ ተመስገን ሌላ እውቅ ሙዚቀኛ ነው። ከአበጋዝ ጋር የሰሯቸው በርካታ ስራዎች ይታወቃሉ። ምናልባት
አበጋዝም ሌላኛው ወንድሜ ነው። ሌላ መልክ ማንመሳሰል።
የሙዚቃ ታሪክ ወደ ቤታችሁ የሚወስድንን ታሪክ ካሁኑ ጨርፈዋል። እስኪ የሙዚቃ ትውውቅህን ቅድም ወደ ጀመርክበት እንመለስ። እዚህ ዩናይት ስቴትስ ከመጣ በኋላ ያለውን ሁኔታ ራሱን የቻለ የህይወትህ ምዕራፍ ነው እና ይበልጡንም በልጅነት እንደመምጣት ትልቁ የህይወት አካል ነው። እሱ እንመለከታለን። ቀደም እንዳልከው ከሙዚቃ አትለይ እንጂ እንደ ባለሙያ የሙዚቃ ህይወትህ ለማድረግ ሙዚቃ የጀመረው የወንድምህ ሄኖክና ሌሎች በሙዚቃ ቅርብህ የሆኑ ሰዎች ቀስቃሽነት ያለው ይመስላል። እንዲያውም አንድ ቦታ ስትናገር አንድ አልበም አወጡና ለካ ህይወት መሆንም ይችላል የሚል ነገር ውስጥ ያጫረ ይመስላል። እስኪ ያጫውተን።
አዎ፣ ሄኖክና አበጋዝ እንደ ትንሽ ወደኋላ ልመልሰው። ኢትዮጵያ በምናድግበት ጊዜ አበጋዝና የእኛ ቤት ጎረቤታሞች ነን። በዛ ነው የሄኖክና አበጋዝ ጓደኝነት ከዛ ነው የሚጀምረው። ያው እኔ በጣም ታናሻቸው ነኝ፣ ግን ያው አንድ ሰፈር ስለነበረን የእነሱ ጓደኝነት ከዛ ነው የጀመረው እና ሁለቱም ለየብቻ ነው እዚህ ሀገር የመጡት። ግን ባይ 1984 ሁለቱም አብረው እዚህ ሀገር አበጋዝ ነው መሰለኝ 1984 ላይ መጣው ከሄኖክ በኋላ
በኢትዮጵያ 76-77 ገደማ
መሆን አለበት እንግዲህ። ከዛ ሲገናኙ ያው ኢትዮጵያ ያሉ እየተገናኙ የሚጫወቷቸው ስሜት እንደገና ተነሳና አድማስ ባንድ የሚል ፈጥረው ሰንስ ኦፍ ኢትዮጵያ የሚባል ሬከርድ ከቴዲ አክሊሉ ያለበት። ቴዲ አክሊሉ አሁን ከቴዲ አፍሮ ጋር ኪቦርድ የሚጫወት ነው። ቴዲ አክሊሉ፣ አበጋዝ፣ ሄኖክ፣ ስምኦን የሚባል ሰው ነበር፣ አይ ቲንክ ዮሴፍ የሚባል ድራመር ነበራቸው። እዚህ ዲሲ 1984 ላይ ሸክላ ሰሩ። አይ ቲንክ ካልተሳሳቅ 800 ኮፒ ብቻ ነው የተሰራ እና አሁን በጣም የሚፈለግ ሸክላ ነው። ባይ ዘ ዌይ ኦክሽን ላይ ሄደ የምትፈልገው። ሶ እሱ ልክ እንደተሰራ ኢትዮጵያ ተላከ። አዝ አ ማተር ፋክት እዚህ ካለው ነገር ልናገር፣ እሱ ተሰርቶ መጀመሪያ ስለ እሱ ኢንተርቪው የሰማ ነው ሄኖክን ቪኦኤ ላይ ነው ኢትዮጵያ እያለው ማለት ነው በዛ እድሜ። ከዛ እሱ ሲወጣ ላከልን ማለት ነው ቤት። ያኔ ነው ትንሽ እንዲህ አይነትም ነገር አለ ብዬ መጀመሪያ ያሰብኩት። ከዛ በፊት ቤት ጊታር አለ ያው ያደግንበት ማለት ነው። ሲመቸኝ ጫወታለሁ። ቤተ ክርስቲያን ውስጥ ያው ሳንዴ ስኩል አለ ወጣቶች ማለት ነው። አዎ፣ ትላልቆቹ ጋር ያው በእድሜም አልደረስም ያኔ። እዛም በቃ ያስኳትን ያችን አኩስት ጊታር ቤት ያደግኩባትን እንደዛ ነበረ ማስበው። ይሄ ሲመጣ አንደኛ ሄኖክም ስለሚጫወተው ነው መሰለኝ ቤስ ፕሌየር የሚባለው ነገር ትንሽ መጣ። ያው እሱ ሌላ ከሆነ ሸክላ ደግሞ ማጥናት ጀመርኩ። ሰው ትንሽ ኦርጋናይዝድ የሆነ መጣ ማለት ነው። በዛ ጊዜ 14 ዓመት ያካባቢ ነው ማለት ነው።
ያ መንገድ ወዲህ ወደ ዩናይትድ ስቴትስ መጣ። በእርግጥም በቁም ነገር የህይወትህ መንገድ እንድታደርገው በር ከፈተ ይመስላል።
አዎ ሳላስበው አሁን ወደ ኋላ ሳይ እንደዛ አላለሁ፣ ግን ያኔ በቃ just another new thing። አዎ መጀመሪያ ጊታር ጫወት ነበር፣ ከዛ ሸክላው መጣ። አሁን ሸክላውን እያጠናው መጫወት ጀመርኩ። ሴንት ጆሴፍ ባንድ 15 ዓመት የምንማ ያለ ሲጀመር አይ ቲንክ 10ኛ ክፍል ስንገባ ነው የሚጀመረው ትምህርት ቤት ያደኩበት። አዎ ሲጀመር እኔ ኦልሞስት እንደ የአስተማሪ አሲስታንት ነገር ሆኜ ነበር መሰራው ለጓደኞቼ ማለት ነው። አንዳንድ ነገሮች ያሳየዋቸው ያስተማርኳቸው። ያ አልበም ብዙ ጊዜ አብረን ተጫውተናል። በዛ ሲናሪዮ ያጠና ነው ማለት ነው። ሶ እንደዚህ ነካክቼ በ16 ዓመቴ እዚህ ሀገር ስመጣ ያው ሄኖክ ባይ ዴን ከተማ ውስጥ ያሉ ሬስቶራንቶች በሙሉ ካስቴር ጋር አክቹሊ አስመራ የሚባል ሬስቶራንት ነበረ ካስቴር ጋር ሬጉላርሊ 4 ቀን ምናምን እዛ ይጫወታሉ። ሶ basically ልክ እንደመጣው እዛ ውስጥ ነው ያደኩት ማለት ይችላል። ማለት ዊኬንድ ሲመጣ እዛ
ከነ
እድሜን ባይፈቅ ከነሱ ጋር ይሄ ነው ገብቼ ማለት ነው። ሶ ይሄን እያየው within a year እነ ሄኖክ ከአስመራ ሬስቶራንት ወጥተው ሌላ ሬስቶራንት ሲገቡ እኔና ማቲያስ መኮንን ደግሞ አስመራ ሬስቶራንት ገባን። ኦሪጂናል ስራው በዛ ነው የተጀመረው ፕሮፌሽናሊ ማለት ነው።
ታማስ የሙዚቃ ቤተሰብ ውስጥ እንዳደክ መቅጠር እንችላለን። በጓደኝነት የቴኖክ ጓደኛ አበጋዝም በኢትዮጵያ ሙዚቃ ውስጥ ትልቅ ድርሻ ያላቸው ሙዚቀኞች ናቸው። አንተ ላይ ቀዳሚዎቹ የሙዚቃ ተጽዕኖን ብለው አድራጊዎች ከሆኑ ተጽዕኖ የሚለው ቃል አስቸጋሪ ነው። አንተን እንድትገፋፋ አድርገው ከሆነ ሌላ የምታስበው ኮርኩሮኛል፣ ስቦኛል፣ ሙዚቃን ህይወቴ እንዳደርግ ምክንያት ሆኗል የምትለው ወይ በሙዚቀኝነቱ የምታደንቀው ሌላ ሙዚቀኛ አለ? ከኢትዮጵያም ውጪ
በጣም ብዙ አሉ። በጣም እኔ ላይ ተጽዕኖ ያደርጋል ብዬ የማስበው ወንድሜ ነው። ምክንያቱም ሪሊ እሱን እያየው ነው የመጣሁት። እሱ ቤስ ስለተጫወተ ፕሮባብሊ ዲሬክትሊ በዛ ምክንያት ነው ቤስ ፕሌየር የሆንኩት። ምክንያቱም ያደግንበት አኩስቲክ ጊታር ነው እንደ መጫወቻ ነው እንጂ እንደ ሙዚቃ ኢንስትሩመንትም አስቤው አላቅም ሳድግበት ማለት ነው። ሄኖክ እዚህ መጥቶ ቤስ ስለተጫወተ እኔም ቤዝ መጫወት ጀመርኩ። እዚህ ሀገር ደግሞ ስመጣ ባይንም አየዋለሁ፣ ሲሄድም ሲጫወት አየዋለሁ። ችሎታውንም አይ ካን ሪሊ በዛ ሰዓት ላይ እንግዲህ ማየት ስለምችል በጣም ከኛ በጣም ከፍ ያለ ስለሆነ ናው እንግዲህ እሱ የሚያደርገውን ለማድረግ ሞክራለሁ። ኦፊሻሊ ቁጭ ብዬ ባያስተምረኝም እሱ ያደርገውን ነው። ከዛ ነው የተነሳው። ከዛ የራሴን መንገድ እያሱ መጣ። ኤግዛክትሊ ጊዜውን አላውቅም። አንዳንድ ነገሮች የተቀየሩ መጡ።
አንዳንድ ነገሮች እየተለወጡ መጡ ነበር ያለው ቶማስ። ምን ይሆኑ? ወዴት ሳመሩት? የተመደበልን ሰዓት ለዚህም ገደብ ይጥልብን ይመስላል። ሙዚቃን እንደሚኖር እንደሚተዳደርበት ሙያ መያዝ ብቻ ሳይሆን አንዱ ትልቁ የሕይወቱ መንገድ ያደረገበትን ጨምሮ ስለ ሙዚቃና ስለ ሕይወት የሚሰሙ ወጎቹን ይዞ በመጪው ራዲዮ መጽሔት ይመለሳል። ቶማስ ጉበና ሙዚቃዎች አንዱን ነበር ያሰማናችሁ። እስኪ አሁን ደግሞ ማህሙድ አንቺ አንቺ ያለ ለመጀመሪያ ጊዜ በሬጌ ስልት ተጫወተውንና ቀደም ብዬ በመግቢያችን ያስተዋወቅኩትን በዚሁ ርዕስ የተሰየመውን የቪዲዮ ቅንብሩን ጨምሮ ከቶማስ የቅርብ ጊዜ ፕሮጀክቶች አንዱ የሆነውን ይህን ዜማ ደግሞ እንስማ።
አንቺ አንቺ ፍቅር አንቺ ፍቅር Oh, God.
የአዲስ አበባውን መስኮት መከፈት ለምትጠባበቁ አድማጮቻችን አሁን የንጉሴ አክሊሉ መስኮት የሚከፈትበት ነው ሰዓቱ። ንጉሴ አዲስ ዓመትን ተንተርሶ የተሰናዳ ቅንብር ነው ያዘው። ንጉሴ መስመሩ ያንተ ነው።
አሉላ አንተም አድማጮቻችንም እንደሚያስታውሱት 2012 ዓመተ ምህረት ገብቶ አዲሱን ዓመት አንድ ብለን መቁጠር ከጀመርን እነሆ ዛሬ 11 ሆነ። ነገ 12 የ12 ወር መጀመሪያ ወር 12ኛ ቀን በድጋሚ እንኳን አደረሳችሁ። የዛሬ እንግዶቼ 2011 እና 12 ዓመተ ምህረትን በማነጻጸር ገጠመኞቻቸውን ያጫውቱናል። የመጀመሪያው እንግዳይ
ቢኒያም ከበደ ባላለሁኝ ጋዜጠኛ ነኝ። አሁን ሰዓት ደግሞ የኢትዮጵያ ልጆች ቴሌቪዥን የተሰኘ ከ50 ዓመት ወዲህ በሀገራችን ለመጀመሪያ ጊዜ የ24 ሰዓት የልጆች ሚዲያ እና ጓደኞች አቋቁመን እየሰራን እንገኛለን። እንግዲህ መጪው 2012 የሰላም የደስታ የፍቅር የጤና ያደርግልን ፈጣራችንን እንደምናለን። በተለይ ሀገራችን ጭጥንታይት በባህልም በታሪክም በማንነትም ሰፊ የሆነችን ሀገር የሚያከብር ትውልድ ማንነቷን ጠንቅቆ የሚረዳ ዜጋ እንዲኖረን ከምንም በላይ በእኛ በኩል የሚቻለን ሁሉ እናደርጋለን። ኢትዮጵያውያኖች በአጠቃላይ በመላው ዓለም የምትገኙ ወገኖቻችን ሁሉ እንኳን ለዚህ ለ2012 ዓመተ ምህረት አደረሳችሁ ማለት ወዳለሁኝ። ይሄ ዘመን በተለይ ደግሞ እርስ በርስ ምንተሳሰብበት ምንፈቃቀርበት ዘመን እንዲሆን እንመኛለን። በትንሽ ነገር ምንኳረፍበት ወደ ባሻ ሆነን እንግዲህ እርስ በርሳችን ወደማያስፈልግ ቁርሾ እያመራን ይችን ታሪካዊት ገናና ሀገርን ወደ ጥፋት እንዳናመራ በታናሽነቴ ይህንን መልእክት ማስተላለፍ ፈልጋለሁኝ። በተለይ በዚህ ዘመን መንግስታት ያልፋሉ። ከምንም በላይ ይቺ ታላቅ ሀገር አንድነቷ ተጠብቆ እንዲቆይ ሁላችንም ዜጎች ሁላችንም ኢትዮጵያውያኖች ኃላፊነት ያለብን ከመቼውም ጊዜ በላይ አሁን ነው ብዬ ነው ማምነው። በተለይ ደግሞ ሚዲያ በየተስፋፋ በመጣበት ጊዜ ላይ ሁላችንም በታላቅ ኃላፊነት ሀገርን ከሚበታትን እርስ በርስ ከሚያባላ ነገር የምንታቀብበትና ሀገራችን ላይ ሰላም እስከመጨረሻው የሚዘልቅበት እንደ ጥንቱ አባቶቻችን ጥበብን የምንታደልበት ዘመን እንዲያደርግልን እመኛለሁኝ። በተለይ ደግሞ ይሄ ትውልድ በማንነት ቀውስ ውስጥ ያለበት ነው። እንደሚታወቀው ያለፉት ዘመናት በተለይ በዘር በሃይማኖት በፖለቲካ ልዩነት እርስ በርስ ያለመቻቻል የተስተዋለበትና ሀገራችንን ወደ አስከፊ አፋፍ የወሰድንበት በተለይም ደግሞ በዚህ ዘመን ላይ መናገር የምንችለው ነገር ምንድነው? ጥበብ ነው የራቀን። ይሄ እውቀት ርቆናል። የእውቀት ጦቱ ሀገራችንን ወደ ተመጽዋችነት እንድታመራ ያደረጋት ነውና አሁን ከዚህ በኋላ ያለው ዘመን እርስ በርስ ሰክነን የምናይበት እንዲሆን እመኛለሁ።
ቀጣዩዋ እንግዳዬ መምህርትና ደራሲት ፀሐይ መላኩ።
በቅድሚያ ለኢትዮጵያ አዲስ ዓመት የሰላም የደስታ የአንድነት እንዲሆንልን እመኛለሁ። በሀገርም ውስጥ ላሉት ከሀገር ውጭም ላሉት ወገኖች በዚህ ዓመት በ2011 ዓመት በሁለት አይነት ስሜት ተወጥረን ነው ያሳለፍነው። አንዱም ደስታና ተስፋ፣ አንዱም ጭንቀትና ጥርጣሬ ነበረ። እና በነዚህ ሁለት ስሜቶች ተወጥረን ነገር ግን ተስፋ በጎ ነገር እየተመኘን እዚህ መስከረም ላይ ደርሰናል። መጪው ዓመት የሰላም የአንድነት በተለይ የማስተዋልና ማንነትን የማወቅ ጊዜ እንዲሆንልን እመኛለሁ።
ደራሲት ፀሐይ መላኩ ያለፈው ዓመት ለድርሰት ስራዋ ጥሩ እንዳልነበር አስታውሳ ለእሷ ብቻ ሳይሆን ለሁሉም የዘንድሮ ዓመት 2012 በዚህ ረገድ ጥሩ ድል ሊገጥማት እንደሚችል ተስፋ ታደርጋለች።
በ2011 ዓመተ ምህረት ከዚህ ከውጥረቱ ጋርም ተጨማሪ በግሌ ባለኝ የስነ ጽሁፍ ዝንባሌና ሙከራ ሁለት መጽሐፍትን ጽፌ ነገር ግን ታትሞ ለማየት እድል አጥቼ ባለው የወረቀት ዋጋ መናር ባለው የህትመት ችግር እኔን የመሰሉም የስነ ጽሁፍ ሰዎች ችግርና ጭንቀት ውስጥ እንገኛለን። ስነ ጽሁፍ ቅርስ ነው። ኢትዮጵያን ልዩ የሚያደርጋት ወይም ደግሞ ኢትዮጵያን የሚገልጻት አንዱ ቅርስ ስነ ጽሁፍ ነው። ነገር ግን በስነ ጽሁፍ ለመጽሐፍት መታተም ምንም ትኩረት ሳይሰጥ ወጣት ደራሲያን ይታኩናል የምንላቸው ወጣቶች ተስፋ ቆርጠው ነው ያሉት እና ይሄ ጉዳይ በዚህ በሚቀጥለው 2012 ዓመተ ምህረት ይሻሻላል፣ ለውጥ ይደረግበታል ብዬ አስባለሁ። ምክንያቱም ቅርስ ለትውልድ ካልተላለፈ የእኛ መኖር ዋጋ የለውም። እና ይሄ ተስፋ በውስጤ አለ። ሌሎችም እንደኔ የጻፉ ሀሳብ የወለዱ ወልደው ግን ሊያሳዩ ያልቻሉ ፍሬዎቻቸውን ይሄ ተስፋና ምኞት አላቸው። እንግዲህ አዲሱ ዓመት በጎን ነገር ይዞልን ይምጣ። ኢትዮጵያውያን በጎ ነው የምንፈልገው፣ በጎ ለመስራት ነው የምንታተረው። በመካከል የተዘራውን የማይሆን ነገር እግዚአብሔር እየነቀለን ክርዳዱን ጥሎልን ሰላማዊቷን ቅድስቷን ሀገራችንን አብረን እንድንኖርባት እመኛለሁ። አመሰግናለሁ።
አመሰግናለሁ ደራሲትና መምህርት ፀሐይ መላኩ። አድማጮቼ፣ በሚቀጥለው 15 ቀን ሌሎች እንግዶችን እንደዚሁ ይዤ እመለሳለሁ። እስከዛው ደህና እንቆይ።
ንጉሴንና የንጉሴን እንግዶች አመሰግናለሁ። አድማጮች፣ የራዲዮ መጽሔት ቀለማት የሚታዩባቸው በርከት ያሉ ድምፆች ናቸውና ሁሉንም ጀምር ጀምር ለማድረግ ያህል ብቻ ይመስላል ጊዜያችን የፈቀደልን። በተከታታዩ ፕሮግራሞቻችን ከእንግዶቻችን ጋር የጀመርናቸውን በቀጣዩ ፕሮግራማችን ይዘን እንመለሳለን። ለአሁኑ ግን እንግዶችን በሙሉ አመሰግናለሁ። እግዚአብሔር ይስጠልኝ። አሁን ግን ባለፈው የራዲዮ መጽሔት ፕሮግራማችን ከደረሱን ከእናንተ ከአድማጮቻችን አስተያየቶች ያንዱን እናሰማና ስርጭታችንን ወደምናገባድድበት እናቅና። የኢሜይል አስተያየታቸውን በሰላምታ የጀመሩት የለንደኑ አድማጫችን ታምሩ ናቸው። ያለፈው እሁድ የራዲዮ መጽሔት ዝግጅታችሁ ግሩም ነበር። የኢትዮጵያን አዲስ ዓመት መንፈስ የተላበሰ ለአገራቸውና ለሕዝባቸው መልካም ነገሮችን የሚያደርጉ ድምፅ በመሆናችሁ መልካም ምግባራቸውንም በማክበራችሁና በማወደሳችሁ ከአክብሮት ጋር ታምሩ ከለንደን ሲሉ ጻፉ። በእንግሊዝኛ ያሰፈሩትን በግርድፉ ነው አድማጮች ወደ አማርኛ የመለስኩት። ታምሩን ለአድናቆት አስተያየታቸው አመሰግናለሁ። ሌሎቻችሁም ጻፉልን፣ ደውሉ። የራዲዮ መጽሔት ተሳታፊነታችሁን በዝግጅታችን እናሳይ። አድማጮች፣ ባቀረብናቸውም ሆነ ለፕሮግራማችን ተስማሚ ናቸው ባላችኋቸው ሌሎች ርዕሰ ጉዳዮች ዙሪያ እንደ ቀለላችሁ በመጻፍም ሆነ በመደወል ትሳተፉ ዘንድ እየጋበዝን ለምሽቱ ያልነውን ግን በዚሁ ልንቋጭ ነው። አሁን ውድ አድማጮች የዛሬው በዚህ መጠናቀቁ ነው። ለደህና አደሩ ስንብት ታዲያ ከማጠቃለያው ዜና ንባብ በኋላ መልሳለሁ። ሙሉቀን ነው ውሃ ወላዋይ እያለ የሚያዳረሰ ነው።
የማጠቃለያ ዜና ይነበባል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ አሜሪካ ከኢራን ጋር ለተፈጠረው የውጥረት ሁኔታ ዲፕሎማሲያዊ መፍትሄ ለማምጣት እየሰራች ነው ብለዋል። ዲፕሎማሲያዊ ጥረቱ ካልተሳካ ግን ፕሬዚደንት ዶናልድ ትራምፕ ግባችንን ለማሳካት አስፈላጊውን ውሳኔ ይወስዳሉ ሲሉ ተናግረዋል። በሳውዲ አረቢያ የነዳጅ ዘይት ማምረቻ ተቋማት ላይ ለተፈጸመው ጥቃት ኢራን ተጠያቂ ናት ትላለች ዩናይትድ ስቴትስ። አዲሱ የዩክራይን ፕሬዚደንት በመጪው ዓመት በዩናይትድ ስቴትስ በሚካሄደው ምርጫ ለፕሬዚዳንትነት የሚወዳደሩት የቀድሞ ምክትል ፕሬዚዳንት ጆ ባይደን ልጅን በዩክራይን ስለሚያደርጉት ነገር እንዲመረምሩ የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በስልክ ወትውተዋቸዋል የሚል ወሬ መሰዋቱ የሚታወቅ ነው። ፕሬዚደንት ትራምፕ ስለ ጉዳዩ ዛሬ ለጋዜጠኞች በሰጡት መግለጫ ያጠፋሁት ነገር የለም ብለዋል። በስልክ የተናገርኩት አብዛኛው ስለ ሙስና ነበር። ምክትል ፕሬዚደንት ባይደንና ልጃቸውን የመሳሰሉት ሰዎቻችን ዩክራይን ውስጥ በተስፋፋው የሙስና ሁኔታ ላይ ሙስና እንዳይጨምሩበት ስለፈለግን ነው በማለት ትራምፕ አብራርተዋል።
የአሜሪካ ድምፅ ራዲዮ ዘወትር በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንዶች እንዲሁም በናይል ሳት የሚያሰማው ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በመደበኛው ስርጭታችን መልሰን እስክንገናኝ ከፕሮግራም አቀናባሪ ንጉሡ ታምሬ ጋር የራዲዮ መጽሔት አዘጋጅና አቅራቢ አሉላ ከበደ ነኝ። ለአሁኑ በዚሁ ተሰናበትን። መልካም አዲስ ዓመት በድጋሚ።